ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ አርብ ጥር 28 ቀን 2013 ዓመተ ምህረት ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባት አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ አርብ ጥር 28 ቀን 430 ቀናት አለፋቸው። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። እስከመቼ? በየሳምንቱ አርብ ከአድማጮች የደረሱንን ደብዳቤዎች የምናስተናግድበት የደብዳቤዎች አምድ ፕሮግራማችንን አሰምተን ክፍል አንድ ዝግጅታችን ይጠናቀቃል። በቅድሚያ ዜና።
የእቃዎች የዋጋ ግሽበት በጣም እየጨመረ መምጣቱን የማዕከላዊ ስታቲስቲክስ ኤጀንሲ ዘገባ አሳይቷል። ተቋሙ በየወሩ ከሚያወጣው ዘገባ መረዳት እንደተቻለው በጥር ወር 2013 የተመዘገበው አጠቃላይ የዋጋ ግሽበት ካለፈው አመት ጋር ሲነጻጸር በ19.2% ከፍ ብሎ የታየ መሆኑን ታውቋል። በዚህ ወር የታየው የዋጋ ግሽበት ካለፈው ታህሳስ ወር ጋር ሲነጻጸር ደግሞ የ1.6% ብልጫ ያለ መሆኑን ተዘግቧል። ከአጠቃላይ የሸቀጦች ዋጋዎች መካከል ከፍተኛ ጭማሪ የታየበት የምግብ ዋጋ ነው። የጥር ወር 2013 የምግብ ዋጋ ካለፈው አመት ጥር ወር ጋር ሲነጻጸር የ23.1% ጭማሪ ያሳየ ሲሆን በተለይም የእህል፣ የአትክልትና የጥራጥሬ ምርቶች ከፍተኛ ጭማሪ እንዳሳዩ የተቋሙ ወራዊ ዘገባ ይገልጻል። ስኳር፣ የምግብ ዘይት፣ ቅመማ ቅመም፣ ድንችና ቡና የዋጋ ጭማሪ ታይቶባቸዋል። ምግብ ነክ ያልሆኑ ሸቀጦች የጥር ወር 2013 ዋጋ ካለፈው አመት ጋር ሲወዳደር የ14.5% ጭማሪ ማሳየቱ የተዘገበ ሲሆን ገቢ ባልጨመረበት ሁኔታ እያሸቀበ የሚሄደው የዋጋ ግሽበት የዜጎችን ህይወት እያመሰቃቀለና መኖር በማይቻልበት ደረጃ እያደረሰ መሆኑን ባለሙያዎች ይናገራሉ። ሐሙስ ጥር 27 ቀን የተባበሩት መንግስታት ድርጅት የጸጥታ ምክር ቤት በኢትዮጵያ ጉዳይ ላይ መወያየቱ ታውቋል። 15ቱ የምክር ቤቱ አባላት ትግራይ ውስጥ ስላለው ሰብአዊ ሁኔታ በዝግ መወያየታቸውን የፈረንሳይ የዜና ተቋም አጃንስ ፍራንስ ፕሬስ ዘግቦ ስለውይይቱ ምክር ቤቱ ያወጣው መግለጫ ግን የለም ብሏል። የዜና ተቋሙ ከአንድ ዲፕሎማት የተገኘው መረጃ ዋቢ በማድረግ በአስራቸው ዘገባ ስብሰባውን የጠሩት አየርላንድ፣ ኢስቶኒያ፣ ፈረንሳይ፣ ኖርዌይ፣ እንግሊዝና አሜሪካ መሆናቸውን የእርዳታ ድርጅቶች ለትግራይ ህዝብ ተጨማሪ እርዳታ ለማቅረብ ይበልጥ እንዲፈቀድላቸው መጠየቃቸውን ጠቅሷል። ባንሳሩ ኬንያ፣ ቱኒዚያ፣ ቻይና እና ሩሲያ አሁን ባለው ደረጃ ኢትዮጵያ ላይ ጫና ማሳደር አይገባም እንዳሉም ዘግቧል። በተያያዘ ዜና በኤርትራ የሚገኘው የአሜሪካ ኤምባሲ ባወጣው መግለጫ በትግራይ የኤርትራ ወታደሮች እንዳሉ የሚያሳይ ተጨባጭ መረጃ እንዳለው ገልጾ ወታደሮቹ በአስቸኳይ ትግራይን ለቀው እንዲወጡ ጠይቋል። ይህ የአሜሪካ ኤምባሲ መግለጫ በአካባቢው የተፈጸመ ጾታዊ ጥቃቶችን ዘረፋ በስደተኞች ላይ ጥቃትና ሌሎችም ድርሶ የተባሉ የሰብአዊ መብት ጥሰቶች በገለልተኛ አካል ተጣርተው ተጠያቂ መሆን ያለባቸውን ሰዎች በሕግ ፊት እንዲቀርቡ መጠየቃቸውን ይቀጥላል በማለት አቋሙን አሳውቋል። የአባይን ግድብ በዚህ ድርድር አሸማጋይነት ሚና ከአፍሪካ ህብረት ለማውጣት ግብጽ ከፍተኛ ሴራ የጠነሰሰች መሆኑን ምሁራን አጋለጡ። እነዚህ ምሁራን ለዜና ተቋሞች በሰጡት ማብራሪያ ደቡብ አፍሪካ በመተካት የአፍሪካ ህብረት ሊቀመንበር ከመጥቶነው ከኮንጎ ዲሞክራቲክ ሪፐብሊክ ጋር ግብጽ ላለፉት 2 አመታት ከፍተኛ ቀረቤታ በማድረግ ወዳጅነት አፍርታለች ብሏል። በግብጽ ተጽዕኖ የኮንጎ ዲሞክራቲክ ሪፐብሊክ ድርድሩን አሰልቺ በማድረግ ከአፍሪካ ህብረት አሸማጋይነት እንዲላቀቅ ልታደርግ ትችላለች የሚል ጥርጣሬ እንዳላቸውም ገልጸዋል። ድርድሩ የማሸማገል ሚና ከአፍሪካ ህብረት ከተላቀቀ ደግሞ በአረብ ሊግና በሌሎች የምዕራብ ሀገሮች ትብብር ግብጽ ኢትዮጵያ ላይ ከፍተኛ ጫና በማድረግ ፍላጎቷን ለማሟላት ጥረት እንደምታደርግ ግልጽ ነው ብለዋል። ይህንን የግብጽ ተንኮል ለማክሸፍ የኢትዮጵያ ተደራዳሪዎች በአፍሪካ ህብረት ተሰሚነት ካላቸው ትላልቅ ሀገሮችና የተፋሰሱ አባላት ከሆኑ ሀገሮች ጋር ያላቸውን ግንኙነት ማጠናከር ያለባቸው መሆኑን ጠቅሷል። በተባበሩት መንግስታት ድርጅት የዓለም የምግብ ድርጅት ፋኦ ሐሙስ ጥር 27 ቀን ባሰራጨው ዘገባ የአንበጣ መንጋ አሁንም ደቡብ ኢትዮጵያ ኬንያን እያጠቃ መሆኑን ገልጿል። በአሁኑ ወቅት ምዕራብ ሀረርጌ፣ ባሌ፣ ቦረናና አርሲ እንዲሁም በደቡብ ኦሞ ዞን የአንበጣ መንጋ እንቅስቃሴ በሰፊ መኖሩን ገልጾ የተወሰነው ክፍል ወደ ሰሜን ኢትዮጵያ አካባቢዎች መዛመቱንና ከዚያም በኤርትራ አድርጎ ወደ ቀይ ባህር እየሄደ መሆኑን ገልጿል። በኬንያ ገና ያላደጉ አንበጦች የያዘው መንጋ ወደ ምዕራብ ኬንያ የተዛመተና ወደ ኡጋንዳ እያመራ መሆኑን ታውቋል። በሶማሊያ ሰሜን ምዕራብ ግዛትም የአንበጣ መንጋ በአዲስ መልክ እየተፈለፈለ መሆኑን የተቋሙ ዘገባ ይገልጻል። አድማጮቻችን የዛሬውን ዜናችን እዚህ አጠናቀቀ። ከቀሪው ዝግጅታችን ጋር አብራችሁን ቆዩ።
የፕሮግራም እናንተ ካድማጮቻችን ያገኘናቸውን ደብዳቤዎች የምናስተናግድበት መድረክ ነው። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የፍኖተ ዴሞክራሲ ሬዲዮ ተከታታይ ነኝ። በሙያዬ የኦርቶዶክስ ተዋህዶ ቤተክርስቲያን ካህን ነኝ። እኔን የመሰሉ የጥንቱን በሳል ጣዕም ያለው ስነ ጽሑፍ ለምናውቅ በፍኖተ እርካታን ሐሴትን እያገኘን ይመስለኛል። በእኛ የወጣትነት ወይም የዲቁና ዕድሜ በቤተ ክርስቲያን ብቻ ሳይሆን በበርካታ የሥራ መስኮች ይሰማሩ የነበሩ የተባና የበሰለ የአእምሮ ብቃት ነበራቸው። በቤተ ክርስቲያን ትምህርት ዘልቆ ቅኔ ዘረፋን የጨረሰ አስተዋይነቱ ከእስከ የሌለው ነው። በዚህ ፍኖተ በሚባለው ሬዲዮ የሀገራችን ፖለቲካን በተመለከተ በየቀኑ የምትታቀርቧቸው ተነስተኛዎች በተለያዩ ጊዜያት የምትታስደምጡን ግጥሞች በየሳምንቱ አርብ ካድማጮቻችሁ የሚቀርቡ ደብዳቤዎች የሚያነሷቸው ሐሳቦች የተነስተኛ ብቃትና ጥልቀት እንዲሁም የቃላት የአረፍተ ነገሮችና የአንቀጾች አወቃቀር በየቀኑ ፍኖተን እንዳዳምጥ ፍቅር አሳድሮብኛል። አንድ ነገር ልንገራችሁ። የያዛችሁት ሐሳብ የምትታገሉት ለሐቅ ነውና ከግራ ከቀኝም ከፊትና ከኋላ ድንጋዮች ይወረወሩባችኋል፣ ጭቃ ይከምሩባችኋል። እንደ በቸና በሸ ተጣሉ አይነት የጋጋኖና የገደል ማሚቶ ጩኸትን ያስተጋቡባችኋል። ውጪዎቹም እነ አሜሪካና ሸሪኮቿ የአረብ ዓለምም ወዘተ ሊዘጓችሁ ሊያጠፏችሁ መጓዛቸው አይቀርም። ሐቅን ይዞ የዋዛ መንገድ አቋራጭ የሚባል ጎዳና የለም። ድል እያደረጋችሁ መሆናችሁን አትጠራጠሩ። በሬ ወለደ አይነት ወሬ የሚያናፍሱ በርካታ አድማጮች ሲኖራቸው፣ እናንተ ግን ጥቂት የተመረጡ ብቻ ሊኖራችሁ ይችላል። ፈሪሳውያን በኢትዮጵያ አንድነት መናፍቅ ተጠራጣሪ ወላዋይ አይደላችሁምና ይህ ሊሆን የግድ ነው። ዛሬ ኢትዮጵያን ቆራርጦ 99 ቦታ ላይ ለመገነጣጠል ይፎከራል፣ ይደለቃል። አባቶች የተዋጉት ደማቸውን ያፈሰሱት አጥንታቸውን የከሰከሱት የሀገር አንድነትን ለማስከበርና ወራሪ ጠላትን ለመመከስ ሲሆን፣ አሁን ሀገርን ግን ለመበለት የተሰለፉ እንደ አሸን እየፈሉ መሆናቸውን እያስተዋልኩ ነው። በዚህ የመጀመሪያ በሆነችው ደብዳቤ ማቅረብ የፈለግኩት በዚህ ወቅት እነማን ገዳዮች እነማን እየተጨፈጨፉ ነው በሚለው ላይ ግልጽ የሆነ ግንዛቤ ሊኖር ይገባል የሚል ሐሳብ አለኝና እንዲህ አቀርበዋለሁ። በፍኖተ ተደጋግሞ ሲነገር የምሰማው በአማራና በኦርቶዶክስ ተዋህዶ እሳት እየወረደባቸው ነው በሚለው እስማማለሁ። የግል አስተያየቴን ከመሰንዘር ያስቀድሜ አሁን መካሄድ የሚገባው የሀገርና የሕዝብ ክብር ለማስከበር የሚደረግ የአርበኝነት ተጋድሎ መሆን ይገባዋል። የዛሬው ትግል በተበዝባዥና በበዝባዥ በአምባገነን ሥርዓትና በሰፊው ሕዝብ መሃል የሚካሄድ ትግል ነው ብለን ለመውሰድ ይከብዳል። ስለዚህ በእኔ አስተያየት በአሁኑ ወቅት እየተደረጉ ከሚገኙት መከራዎችና ጭፍጨፋዎች የምንማረውና አገር ለማዳን በዱር በገደሉ እንደ አባቶቻችን የአርበኝነት ትግል ማካሄድ ለነገ የምናሳድረው አይሆንም። በበኩሌ እየተካሄደ ያለው አረመኔያዊ ጭፍጨፋና ግድያ፣ የመኖሪያ ቤቶችና የአብያተ ክርስቲያናት ቃጠሎ፣ መፈናቀል፣ ኢላማ ያደረገው የኦርቶዶክስ ተዋህዶ እምነት አገልጋዮች ካህናትና ምዕመናን ላይ ነው። ይህን ለመረዳት የተፈጸሙ ግድያዎችን አንድ ባንድ መመርመር ብቻ በቂ ይሆናል። በማይካድራ፣ በቤኒሻንጉል፣ በወለጋ፣ በአጣዬ፣ በሻሸመኔ፣ በጅጅጋ፣ በሐረር፣ በአርሲ፣ በባሌ፣ በአዋሳ ወዘተ በዮዲት ጉዲትና በአህመድ ግራኝ የተፈጸሙ አይነት እጅግ አረመኔያዊ ጭፍጨፋዎች ተፈጸሙ። በእነዚህ ጭፍጨፋዎች ጋሞዎች፣ ኦሮሞዎች፣ ጉራጌዎች፣ ትግሬዎች፣ ሽናሻዎች፣ አገዎች ወዘተ በሜንጫ፣ በቀስት፣ በገጀራ፣ በመጥረቢያ ተገደሉ። የዚህ ድርጊት ፈጻሚዎች የአብይ አህመድ ሃይማኖት ተከታዮች፣ አክራሪ ሙስሊሞች፣ ወያኔዎች እና ሻቢያዎች፣ ከውጭ በአሜሪካ የሚመራው የምዕራቡ ዓለም ኢትዮጵያን ለማጥፋት በኦርቶዶክስ ተዋህዶ ላይ መዝመት ዋነኛ ዓላማቸው አድርገው ከተነሱ ዓመታት የተቆጠሩ በዚህ በጎሰኛው የአብይ አህመድ አገዛዝ በከፋ ሁኔታ እየዘመቱብን ነው። ከሁሉም በላይ በአማራ ላይ የከፋበት ምክንያት አብዛኛው አማራ የኦርቶዶክስ ተዋህዶ ተከታይ በመሆኑ ይበልጥ የጥቃቱ ተጎጂ ሆኗል። በአሁኑ ሰዓት የኤርትራው አምባገነን ቡድን ከጽንፈኛው ኦዴፓ ጋር በመሆን ወረራ እያካሄደብን መሆኑም ሊታይ ይገባዋል። አንዳንድ የሃይማኖት አባቶች ሳይቀሩ የሻቢያን ወረራ የፋሽስቱ ሙሶሎኒ ጦርን እንደባረከው ፋሽስት የካቶሊክ ጳጳስ የሻቢያ ጦር እገዛ ባይኖር ወያኔ አይሸነፍም ነበር የሚል ለኢትዮጵያ ገዳይ ምስጋና ሲደረድሩ እያዘንኩ ነው። ከዚህ ቀደም አንድ ጳጳስ የወሽካቶቹ የብርሃኑ ነጋና ያንዳርጋቸው ጽጌ ጦርን ከአሜሪካ ኤርትራ ዘልቀው መባረካቸው ለኛ ለካህናት ውርደት መሆኑን ማስተዋወስ ወዳለው ትንሽ ከሰነበት የኦርቶዶክስ ተዋህዶ ቤተክርስቲያን ለሻቢያ መስጋናና ገንዘብ መለገሷ አይቀርም ማለት ታላቁ ሰማዕት አቡነ ጴጥሮስ ዱቼ ሙሶሎኒን አላሞግስም ብለው ሰማዕትነት የተቀበሉት ምሳሌነት ቀርቶ ለአገር ገንጣዩ ለፋሽስቱ ዱቼ ኢሳይያስ ሞድስ መደርደሩ አይቀርም የሚል ስጋት አለኝ። ዛሬ በአብዛኛው ለእግዚአብሔርና ለገንዘብ የሚገዙ ጳጳሳት የበዙ በመሆናቸው ለእግዚአብሔር ብቻ የሚያገለግሉ በመብራት ተፈልገውም አይገኙም በሚሉ አባቶች ቃል እስማማለሁ። የሻቢያን ግንጠላ ታላቁ ሐኪም ፕሮፌሰር አስራት እንደተቃወሙ ሁሉ የወያኔ ካድሬና በካቶሊክ አማኝነት የሚጠረጠሩትን ካድሬ ጳውሎስ ሲመትን አጠንክረው የተቃወሙት የቤተ ክርስቲያናችን አራት ኃይና መምህር ተብለው የሚጠሩት አይነ ስውሩ አለቃ አያሌው ታምሩ ነበሩ። ኢትዮጵያ አስራትንና አለቃ አያሌውን የምትሻበት ጊዜ ይህ የአሁኑ ወቅት ነው። ሐሳቤን ስቋጭ በመጪዎቹ ወራት በኦርቶዶክስ ተዋህዶ እምነት ላይ ዘመቻ ሊከፈት ለመሆኑ ከሰሞኑ በተካሄዱ ሰልፎች ላይ መጤዎች ውጡ የሚል ጩኸት መሰማቱን ልብ ልንለው የሚገባ ነው። ዛሬ እየተሸረበ የሚገኘውን ዘመቻ ለመመከት እጅ ለእጅ ተያይዘን የአርበኝነት ትግል ማካሄድ ግዴታችን ሊሆን ይገባዋል እላለሁ። ይህን መልእክት ያደረሱን ወልደ ማርያም ከገዳም ሰፈር አዲስ አበባ ናቸው።
ሰላም ፍኖቶችና የሳምንቱ የደብዳቤዎች አምድ አድማጮች እንደምን ከርማችኋል? ይያልክ የዛሬውን ደብዳቤን ለምን ጠባብ ኦሮሞ ተወላጆች የአብዬን ወደ እምዬ ማላከክ ፖለቲካ ይጫወታሉ? እውነቱን ተናግሮ የመሸበት ማደር ምንኛ ጥሩ ነበር። ነፍጠኛ እና ማን ነበሩ ለሚለው መልስ ለመፈለግ ብዙ ጥረት ተደርጓል። ውጤቱ ግን ትልቁን የነፍጠኛ ድርሻ ያዙት የኦሮሞ ተወላጆች ነበሩ። ለምሳሌ ከቤተ መንግስት እስከ መሬት ይዞታውን እንቅ አድርገው ይዘውት የነበሩ የኦሮሞ ተወላጆች እንደነበሩ ከአማራና ከኦሮሞ ውጪ የሆነ ኢትዮጵያዊ ዜጋ ሁሉ በተለይም የደቡብ ኢትዮጵያ የሚመሰክረው ሀቅ ነው። እንዲያውም ራሳቸው ኦሮሞዎች በኦሮምኛ ነፍጠኞች ይተዳደሩ እንደነበረ በዘመኑ የነበሩ ሰዎች ይናገራሉ። እዚህ ላይ አንድ ያልተረዳነው ነገር ቢኖር የመሬት ከበርቴ የሆነም ያልሆነም አማርኛ ስለሚናገር በዘመኑ አማርኛ የተናገረ ሁሉ ነፍጠኛ አማራን ተብለው ጦስ ጥምቡሳስ ሁሉ በአማራ ላይ ተጫነ እንጂ አማራው በነፍጠኛት ብቻውን ዋንጫ የወሰደበት ዘመን የለም። ነፍጠኝነት ትርጉሙ አሻፍረኛ አልገዛም አገሩን በጠራት አላስከፍርም ማለት በስተቀር ሌላ የከፋ ትርጉም የለውም። ይህንን በተመለከተ ሁሉም ወደ ኋላ ሄዶ ሌላውን ከመኮነን በፊት የራስን ታሪክ መመርመር ይግድ ይላል። እንዲሁ ጊዜው የኛ ነው እኛ ነው ሁሉ ያለን መሆን አለበትን ትተን ወደ እውነቱን ፊታችን ብናዞር የተሻለች አገር ትኖራለች ብዬ ገምታለሁ። በሌላ በኩል አማራ ይሁሉ እንደሚሆን ተገንዝቦ ጠላት እንዳይፈነጭብን ሲል ሁሉንም በትግስት ማያቱን መረጠ እንጂ ለክፉም ለደጉም መልስ ጠፍቶበት አይመስለኝም። እዚህ ላይ አንድ ነገር ማለት ፈልጋለሁ። የቀድሞቹ የኦሮሞ አባቶች የገዳ መሪዎች የዛ ዘመን የነበረውን ስርዓት ተከትለው የመሬት መስፋፋት ሽሚያ ቢወቀሱም አገራቸውን ግን ለጠላት አሰልፎ ለመስጠት አልተደራደሩም። አገርን አዋርዶ በገንዘብ ታሪክን ለውጦ ያኖረ ኩሩ የሆነ ታላቅ ትውልድ ነበር። ታዳዳሩ ምን ያደርጋል? ፈለጋቸውን ተከትለን አገር የሚያድን ታሪክ መስፋፋት ካልሆነ በስተቀር ያንን ትውልድ መልሶ መውለድ አይቻልም። አሳዛኝ በሆነ መንገድ የዛን የኦሮሞ ጀግኖች ዝርያ አለን ባዮቹ ታሪክ ፍቱን ያዘር ፍቱን ያዘርባቸው ጉግ ማንጉጎች ያንን የጥፋት ፈረሳቸውን ጋልበው እንዳለቆቻቸው ወደ ገደል ጉዟቸውን ለመቀጠል የተፈጋጁ ቢመስሉም በኔ ግምት መዳረሻቸው እንዳለቆቻቸው ያው ወደ ገደል ይመስለኛል። ከዛ ውጪ ግን ህዝቡን አገሪቷን ያለቆቻቸውን የሙት ተስካር ወጥቶ እስከሚያልቅ ድረስ ሊረብሹ ይችላሉ። የወያኔ የአመት ሙት ተስካር ሲወጣ ግን የሁሉም የኢትዮጵያ ጠላቶች ተስካር አብሮ ይወጣል ብዬ ገምታለሁ። ታዲያ እነዚህ ተላላኪዎች ላንዴም ለሁሌም የውርደት ሸማቸውን የሚቀናንበት ጊዜ የተቃረበ ይመስለኛል። በአገርና በህዝብ ቀልዶ መኖር የለምና ይህን ህዝብ መናቅ በይቅርታ የማይታለፍ ዋጋ ያስከፍላል። ይህ ህዝብን ከሀገሩ የሚሄድበት ሌላ አገር የላቸውም። እናት እሷ ኢትዮጵያ ብቻ ናት። ንጉስ ጥለው ቢሄዱ ህዝቡ የትም አልሄደም። ጠላት ሲገባ በጀግነት ባህል አስተናግዶ የውደ ሸማውን አከናንቦ መለሰ እንጂ የትም አልሄደም። መንግስቱ ኃይለ ማርያም ሄዶ ወያኔ ቢመጣ መልኩን አይቶ ለወገን ተወርቋሪ የመጣ መስሎት ተዘናክቶና ተሸውሮ በቤተ መንግስት የተኩላ መንጋ መሆኑን ሳያውቅ አስተናገደው እንጂ መቼም አውቀው ህዝቡን ዝምታ አልቆ ጊዜና ሰዓት ስለተገጣጠመለት ወያኔዎች ለዘመናት የደከሙበትን የመሬት ወረራና የትግራይ በላይነትን በመከላከያው የአማራ ልዩ ኃይልና በሚሊሻው በአንድ ጀምበር አጨናክፎ ዝምታ ወርቅ ነው ይባል የነበረውን ሲበዛ ግን ቦምብ መሆኑን አረጋግጦ እንጂ ሌላ ለአማራ በላይነት አልታገለም፣ ለበታችነትም አይታገልም። እዚህ ላይ አማራ ለኢትዮጵያዊነት፣ ለእኩልነትና ለአብሮነት ነዋሪነት ዛሬም ነገም ወደፊትም ይታገላል። ለኔ እንደሚመስለኝ የአማራ ህዝብ ከዚህ አጀንዳ ውጪ የሚደራደርበት ሌላ አጀንዳ ያለው አይመስለኝም። መቼስ አገርን ወዳለው የሚል የዚህች አገር ዜጋ የሆነ ሁሉ ጸረ ኢትዮጵያ ኃይሎች በነዙስ ጥላቻ ብቻ አምኖ አማራን የሚጠላበት ካለ ስተቱን ማረም አለበት እላለሁ። በሌላ በኩል ለሀገርና ለወገን ተቆርቋሪ በመንፈስ አይናችሁን ጨፍኑና እናስተላልቃችሁ የሚሉ የኢዴፓ ልደቱና የኦነግ የብልጽግና ታዬ ደንዳ አይነቶች ዛሬም እንደ ድሮዎቹ በህዝብና በሀገር ላይ እያሾፉ መሆናቸውን በትዝብት አይናችን እያየን ናቸው። ሲሆን ታሪክና ህዝብን እንደማይረሳቸው እነሱ ራሳቸው ያውቁታል። በተለይም ልደቱ የሚኩራራባቸው አለቆቹ ለአንዴም ለሁሌም በህዝባዊ ቁጣ ወደማይመለሱበት ዓለም ማሸለባቸውን እያወቀ ከወያኔ ጋር ሆኖ ለሰራቸው ወንጀል እንኳን ህዝብን ይቅርታ ሳይጠይቅ በልቀትና ድፍረት ጭራሽ ከንቲባ ልሆንባችሁ እያለ ሲያሾፍ ማየቱ ተያይዘናል። ለዘቱ ያለቆችን አለቃ አቦይ ስብሐት ብቻቸውን መታሰራቸውን ተሰምቶ ከሆነ አሁን ያሉበት ቅርብ ስለሆነ ሄደ ተገናኛቸው። ለዚህ ይሆናል እንዲህ ያንቀጀቀጀ ተዘጋጅ ውጭ ሆነ ከህዝብ ጋር መኖር የሰለችህና ወደ ስቤት ትመለሳለህ። ካለቆች ጋር መቀላቀል የናፈቀ ትመስላለህ። አይ የተመታው ወያኔ እንጂ እኛ ኢህአደጎች አልተመታንም አለን የምትል ከሆነ እዚህ ላይ እንስማማለን። መቼስ ስትናገር ፖለቲካውን እንደ ሻይ ፉት ያልክ ትመስላለህ። እውነት እንናገር ብንል አይደለም አዋቂ ብትሆን ኖሮ ይህን ሁሉ ዘመን ወያኔ ላይ ስትወሽቅ ሀገርና ህዝብን አትበድልም ነበር። ልብ በል 27 አመት ሙሉ በሰው አእምሮ ውስጥ ተጽዶ ያልሰከነ ፖለቲካ እንዳለቆች አንተም ይዞህ ጥርቅ ይላል ብዬ ገምታለሁ ሲሉ ይህን ደብዳቤ ያደርሱልን አቶ ማስንቆ ጉልማ ከቶሮንቶ ካናዳ ናቸው።
እንደምን ከረማችሁ ፍነቶችና የተወደዳችሁ አድማጮቻችሁ። አሁን ነው ሀገረ ኢትዮጵያ ሪ ማለት ያለባት ሰዓቱ በማለት ለህዝባችን ጥሪ ያቀረብኩትን ደብዳቤ ታነቡልኝ ዘንድ በማክበር ጠይቃለሁ። የዛሬ 3000 ዘመናት አክሱም መቀመጫውን ያደረገው የኢትዮጵያ መንግስት ገናና በነበረበት ጊዜ አሜሪካ ሆነ እንግሊዝ የሚባሉ ሀገሮች ህዝቦች ወይም መንግስታት አልነበሩም። ሀያላን ሀገሮች የደካማ ሀገሮችን ሀብት ለማሟጠት ሲሉ የቅኝ ግዛት መስፋፋት ሲጀምሩ ጣሊያንም በኢትዮጵያ ሀብት ልቧን ሁሉ የዛሬ ስንት ዓመት እስካዶዋ ድረስ ዘዋለችም። እምዬ ምኒልክ ድፍን ኢትዮጵያውያንን ቀስቅሰው ጦራቸውን በሰላቶች ላይ ያዘነቡት ዘመናዊ መሳሪያዎችን ታጥቆ የመጣውን የተደራጀ የሰላቶ ኃይል በጥቂት ጠመንጃዎች ነገር ግን በመቶ ሺዎች በሚቆጠሩ ጦርና ጎራዴዎቻቸው የጠላታቸውን አንገት እየቀሉና ልቡን እየወጉ ድል በድል ተቀዳጁ። ለመጀመሪያ ጊዜ ነጭ በጥቁር ተሸነፈና የዓለም ነጮችን አሳፈረም። ግን ለዓለም ጥቁሮች የነጻነት ጎ ቀደደም። ነጩ ዓለም በኢትዮጵያ ላይ ቂም አረገዘም። ወራዳው ጣሊያንም ዳግም ሙከራ በማድረግ ኢትዮጵያን ሊያንበረክክ ባህር አቋርጦ መጣ። ንጉሱ ቢከበልሉም ህዝብ የጎበዝ አለቃውን እየመረጠ ጣሊያንን ለአምስት የመከራ ዓመታት ሳይበገር ተዋክቶ በቃኝ አሰኝቶ አባረረው። ኮብላም ንጉስ እንደጀግና በእንግሊዞች ታጅቦ የህዝቡን ስልጣን በመቀማትና ባንዳዎችን በመሾም የግፍ ዘመን አስጀመረን። ያኔ ኢትዮጵያ ሀገሬ ሞኝነሽ ተላላ የተዋጋልሽ ቀርቶ የገደለሽ በላ ተብሎ ተተረከባት። በእንጃ ክፉ ዘመናት የኢትዮጵያ ህዝብ ዘር ቆጥሮ የልዩነት አጥር አልገነባም ነበር። የትግራይ ህዝብ በአማራው ላይ ጦር ላይ አልወደረም። አማራው ጦር ጸረ ኦሮሞ ሆኖ በኦሮሞች ላይ ግድያ አልፈጸመም። ኦሮሞ ከአማራው፣ ከትግሬው፣ ከወላይታው፣ ከከምባታው፣ ከሐረሬው፣ ከሶማሌው ወዘተ ተጋብቶ አብሮ ኖረ እንጂ አይናቸውን አላየም አላለም። ማንኛውም ኢትዮጵያዊ ወደ ፈለገው ክፍለ ሀገር በመሄድ ለመስራት ኑሮን ለመመስረት ሲፈልግ አትድረስብን የሚለው ባላገር ታይቶም አይታወቅም። ያንዱ ባህል ለሌላው ባህሉ ነበር። ሃይማኖቶች ተከባብረው አብረው ኖረዋል። ክርስቲያኑ እስላም ጋር ተጋብቷል። ድንቅ ኢትዮጵያችን እንዲነበረች እስከ ትላንት ድረስ። የሀገር ሀብት ጠላት ካፈራባቸው ሀገሮች አንዷ ኢትዮጵያችን ናት። የአባይ ወንዝ የሚያስበረግጋቸው ሀገሮች ደግሞ እንዳሉም ይታወቃል። ግብጽና ሱዳን በዚህ የጥላቻ ካምፕ ውስጥ ሲካተቱ እስራኤልም አጋራቸው መሆኗን እያየን ነው። እሷም ከግብጽ የሚተርፈውን አባይ ለመጠጣት ትፈልጋለች። የግብጽ ወዳጅ የሆነችው አሜሪካ በማያገባ ጉዳይ የርጎዝም ቢመስል የአባይ ጥቅጭቆች ሸምጋይ ነኝ ብላ ዋነኛ ተዋናይ ለመሆን መግደርደሯንም እያስተዋልናለን። አሜሪካ የአረቦችን እጅ እንድትይዝላት ግብጽን እስካፍንጫዋ ድረስ ታስታጥቃለች። ግብጽ ሱዳንን ትጋልባለች ቢባል ውሸት አይደለም። ሱዳን ለግብጾች ሁለተኛ ሀገራቸው ናት። እንኳን ግብጽ አንድ ሰሞንማ ኤርትራና ወያኔም የሱዳንን መንግስት የሚዘውሩ ነበር እኮ የዛሬውን ባላውቅም። የጀብደኛው ፋሺስት መንግስቱ ኃይለ ማርያም ስልጣን ማብቂያ ገደማ እሱ ወደ ውጭ ሲፈረጥጥ ሰራዊቱ ማገር እንደሌለው ይመስል ወደ ሱዳን ለመሰደድ ተገዶ ነበር። እኛም ወታደሩን ቀድመን ተሰደን ነበርና ወደ ሱዳን የተተመመው የኢትዮጵያ ሰራዊት ወሬ በእፍረት ይሁን በመጸጸት ነበር ያዳመጥነው። የኢትዮጵያ ሰራዊት ከሻቢያና ከወያኔ በመሸሽ ከሰላ ሱዳን መግባቱን ከመስማታችን በፊት ካርቱም በተለያዩ የኢትዮጵያ ሚሊተሪ ተሽከርካሪዎች ተጣባ እንደነበር ትዝ ይለኛል። ወደ ባሪ ከተማ ወደሚወስደው ድልድይ መሻገር ያጠገባለው ትልቅ የሱዳን ጦር ካምፕ ግቢው አልበቃ ያለው የኢትዮጵያ ታንኮች፣ መድፎች፣ ከባድ መሳሪያዎች ተደርድረው ይታዩም ነበር። እድለኛዋ ሱዳን አላህ ባረካትና ያለ ጦርነት ባንዴ ልትገዛው የማትችለውን የጦር መሳሪያዎች በነፃ አገኘች። ከሰላ ላይ የሰፈረው አልዋጋም ያለው ሰራዊት ቁጥር 100,000 መሆኑን ማረጋገጫም ነበረን። እሰራበት የነበረው የእርዳታ መስሪያ ቤት ለ100,000 ሰራዊት የሚሆን ብርድ ልብሶች ለሰራዊቱ መላኩንም ማውቃለሁ። ኢትዮጵያ ዛሬ የምትታመሰው በውጭና በአገር በቀል ጠላቶቿ መሆኑ ድብቅ አይደለም። የሚገርመው የድሮ ጠላቶቿ ሻቢያ ዛሬ የአብይ ወዳጅ ሆኖ ፍቅራቸውን ያዝልቅላቸውና በፖለቲካ ውስጥ የዘላለም ወዳጅ ወይም ጠላት የሚባል የለም ማለት ይህ አይደል? ወኔ ለሻ ሱዳን ዛሬ በለስ ቀንቷ ተወራናለች። የራስዋ ወገን የሆነው ወያኔን የወረረው መንግስት የውጭ ጠላት ሲወረው ትንኝ እንኳን የነከሰችው አልመሰለውም። በኦሮሚያ ያሉ አማራዎች እንደ በግ እየታረዱ ነው። ቤንሻንጉል በየሰዓቱ ያልተሰሙ አይነት እልቂቶች ይሰሩበታል። አማሮችና ቤተክርስቲያናት በእውነት ክርስቲያኖች ይቃጠላሉ። ለተቃዋሚዎች የተከለከለ ሰልፍ ለብልጽግና ይፈቀዳል። ወያኔው ልደቱ ይመረበትም አይመረበትም የሚመስለውን ሲቀባጠር ነጋ ብርሃኑ ዶክተሩ ሶስት ቃላት ለመተንፈስ ያለከልክና ላበላብ ሲሆን እያየን ምን ነው ምን ፈራ ማለታችን አልቀረም። በየነ ጴጥሮስና መራራ ጉዲና ከአሜሪካ ለህብረቱ የተሰበሰበውን ወደ 300,000 የሚጠጋ ዶላር ላፍ ካደረጉ በኋላ ከህብረቱ ወጣን ማለታቸውን አረሳ ነው። ለካስ ዶክተርም ሌባ ይሆናል። ለካስ ቢመረው ነው ሰውየው ዶክተር ዚሮ የሚለው። ሁለት ዞኖች ሲታገሉ የሚጎዳው ሳሩ ነው እንደተባለው በትግራይ በተከሰተው ጦርነት ሰለባ የሆነው ምስኪኑ ህዝብ ስለመሆኑ በስፍራው ተገኝቶ ድንጋይ ያገላበጠን ማስረጃ መፈለግ አይጠበቅብንም። በትግራይ መፈናቀልና ረሃብ ተከስቷል ይባላል። የጦርነት ጣጣነውና መከሰቱ የሚገርም አይደለም። የተረፉት ወያኔዎች ህዝባቸውን ቢራብ ከመጠለ አይመለሱም፣ ምክንያቱም ለፖለቲካ ፍጆታ ይጠቅማቸዋልና። ደግሞም በእንዲህ አይነቱ አስጠቃቂ ተግባር የዳበረ ተመክሮም አላቸው። በደርግ ለህዝቡ እርዳታ እንዳይታደል ያደርጋል በማለት ወደ 300 ሺህ የትግራይ ገበሬዎችን በሱዳን ድንበር አስፍረው እንደነበር የማያውቅ አለም። ህዝቡን መሳሪያ ከማድረግ ይልቅ አስቸኳይ እርዳታ እንዲታደል የተቻለውን ሁሉ ማድረግ ተገቢ ነው። ለነገሩ የተራበው የትግራይ ህዝብ ብቻ ሳይሆን ድፍን ኢትዮጵያም ተርቧል እኮ። በዲያስፖራ የሚኖረው ኢትዮጵያዊም ሁሉም ነው ባይባልም አንዳንዱ ሰልፍ እየወጣ ዳውን ዳውን ኢትዮጵያ ሲልም አይተናል። በጥንፈኛ ኦሮሞዎች የተጀመረው ስድብ በጥንፈኛ ትግሬዎችም ትግርኛ ተናጋሪዎችም ተከስቷል። ለኢትዮጵያ ህዝብ ነው ያለ በጎ ፈንድሚ ዶላር አሰባሳቢው ግለሰብ ወይም ግብረ ኃይል እርዳታ ከመስጠው ህዝብ ሊበልጥ ተቃርቧል። 100 ሺህ ዶላር ሰብስቦ 30 ሺህ ዶላሩን ሰጥቶ 70 ሺህ ለውጮች ተጠቅመንበታል እንደተባለም ሰምቻለሁ። ለትግራይ ተፈናቃዮች ብሎ 2 ሚሊዮን ዶላር የሰበሰበው ብልህ ያቢ መንግስት ይበላዋል ብሎ ለቅስቀሳ አደርጓለሁ በማለት ወደ ግል ባንኩ የከተተም ጉደኛ የትግራይ አክቲቪስትም ታይቷል። ወገነቼ ህሊና የት ገባች? ከልቤ ነው የምለው አገረ ኢትዮጵያ ሪ መባያ ጊዜ አሁን ነውና አገረ ኢትዮጵያ ጨክ ብሎሽ ሪ በይ። ኢትዮጵያችን ከጎኗ ፈጥኖ ደራሽ ልጆች እንዳላት ማወቅ አለባት። በዲያስፖራም ሆነ በአገር ያለ ኢትዮጵያ ከቀጣፊ ፖለቲከኞችና ከአታላይ አክቲቪስቶች በመጠንቀቅ ወነተኛ ከሆኑ ድርጅቶች ጋር ተሰለፈ። ላለፉት 47 ዓመት በእሳት የተፈተነውና ህይወቱን ለኢትዮጵያ ህዝብ የሰዋውን ይሃፋን ማበረታታት በገንዘብ ማገዝና በመከላከልም ለታግዙት ይገባል። በደርግ ዘመን ወደ ጎንደር በብሪት የገባው የሱዳን ጦር ከአካባቢው ህዝብ ጋር በመተባበር ያባረረው የይሃፋ ሰራዊት መሆኑን ያውቃሉን? ወያኔ በውጭ ኃይሎች ድጋፍ በኢትዮጵያ ላይ ሊቀመጥ ሲያኮበኩብ የወያኔ ማንነት ያጋለጠና ተዋክቶ መስዋዕትነት የከፈለው ያፋ መሆኑን ያውቃሉ? አሁንም ሙሉ በሙሉ አልጨለመምና ሪ ለምትለው እናት ሀገራችን ከያፋ ጎን ሆነን አለንልሽ ልንላት ወገናዊ ግዴታ አለብን። ኢትዮጵያ በጀግና ልጆቿ ታፍራና ተከብራ ታብባለች።
ይድረስ ለፍኖተ ዲሞክራሲ ራዲዮ የኢትዮጵያ አንድነት ድምጽ አዘጋጆችና አድማጮች በሙሉ እንደምን ከርማችኋል ይያልኩኝ የችን ትንሽ ደብዳቤ ላኩላችሁ። ቦታውና ጊዜው ካላችሁ እንድታስተላልፉልኝ በትህትና ጠይቃለሁ። መቼም የሰው ልጅ ያላግባቡ መፍቱ ሲነካ ሲበደል ሲገረፍ ብሎም ሲገደል ያልሞት ባይ ተጋይነቱን አይቀሬ ነው። ይህም ተፈጥሯዊ ግዴታ ይመስለኛል። በመሆኑም ለዚህ ምሳሌ ለመደርደር ሌላ የዓለም ሀገራት መሄድ የለብኝም። ብዙውን ጊዜ በአግራችን ያየነው ያለ ነገር ስለሆነ ነው። በፋሽስቱ ደርግ ዘመን ያ ትውልድ ለመብት፣ ለዲሞክራሲ፣ ለብሔሮች እኩልነት ብሎም ለህዝባዊ መንግስት ሲታገል የህይወት መስዋዕትነት ከፍሏል። በህይወት የተረፉትም የአእምሮና የአካል ጉዳተኞች ሰለባ ሆነው ያለፉትም አሉ። በህይወት በስቃይ ላይ ያሉም አሉ። ታዲያ በዚያን ወቅት ይህ ሁሉ ግድያ፣ ግርፋት፣ ስቃይ ሲፈጸም አረ ሰው አለቀ ብሎ በአገርም ሆነ በውጭ ያለም ይጮህ የነበረ በጣም በጣት የሚቆጠሩ አገራት ድርጅቶች ካልሆኑ በስተቀር አልነበረም ማለት ይቻላል። ደርግም አንድ ትውልድ በቀይ ሽብር ከመተረ በኋላ ጊዜው ደርሶ በወያኔ በልምጭ እየተገረፈ የሞተው ሞተ፣ የፈረጠጠው ፈረጠጠ። ሌላው ሆዳሙ መልሶ ለወያኔ በማደር ሆዱን ብሶበት ታማኝ አስከዳይ ሆኖ ቀጠለ። ህዝቡም የጠየቀው የመፍት የዲሞክራሲ የህዝባዊ መንግስት መልስ ባለማግኘቱ ትግሉን ቀጠለ። ወያኔም ግርፋቱን ግድያውን አጧጧፈች። በአለም ተስራይቶ የነበረው ኢትዮጵያዊ ለወገኑ መጮህ ጀመረ። አገር ውስጥ የነበረው ህዝብ ደረቱን ለጥይት በመስጠት ትግሉን አፋፋመ። ወያኔም በአምሳያው የሰባዊ መብት ድርጅት ብላ መሰረተች። ይህም ድርጅት የአይጥ ምስክር ድንቢት ሆኖ ቀረ። ህዝብም ትግሉን አፋፋመ። በአለም ተስራይቶ የነበረው ኢትዮጵያዊ ሁሉ ዘር ሳይለይ በሃይማኖት ልዩነት ሳይግደው በጋራ በመላው ዓለም የወያኔን አራዊትነት ያጋል ጀመረ። አንድ ቦታ ወይም በአንድ አካባቢ የመፍት ጥሰት ሲኖር በሁሉም ቦታ አካባቢ የመፍት ጥሰት ይኖራል። ስለሆነም ዛሬ በሰሜን ኢትዮጵያ ህዝብ መፍት ጥሰት ካለ ነገ በደቡብ በምዕራብ በምስራቅ በመሃል ኢትዮጵያ የመፍት ጥሰት እንደሚኖር በመገንዘብ አብሮ ዛሬውኑ መጮህ አስፈላጊ ነው። ይህንን የፈለኩበት ወያኔ ግድያና ግርፋት ዘረፋ ሲካሄድ በጣም ጥቂት በጣት የሚቆጠሩ የትግራይ ምሁራን ለዛውም የየራሳቸው ታሪክ ያላቸው ካልሆኑ በስተቀር ንጹሃን አማሮች፣ ኦሮሞዎች፣ ጉራጌዎች፣ ሲዳማዎች፣ አገዎች፣ አፋሮች፣ ሶማሌዎች አረስንቱ ሲገደሉ ትንፍሽ ሲሉ አላየንም አልሰማንም። እንደውም ይባስ ብለው ሲሳለቁበት ነበር። ታዲያ ዛሬ ምን ነው የትግራይ ህዝብ ሲመጣ ሌላው ኢትዮጵያዊ ዝም አለንሳ እያሉ ሲጮሁ እንሰማለን። በተለይም በሶሻል ሚዲያ በአይጋ ፎረም በትግራይ ኦንላይን በትግራይ ሚዲያ ሃውስ ወዘተ አብሮን የሚጮህ አጣን እያሉ የመጽሐፍ ቅዱስ ጥቅስ ተማጣቀስ ሲጮሁ እንሰማለን። ነገር ግን ባለፈው ጊዜ ብዙ ኢትዮጵያውያን እንኳን ለኢትዮጵያ ለማንም የሰው ዘር ሲጮሁ ነበር። ኢትዮጵያን እንኳን ለኢትዮጵያን እንኳን ለማጥፋት ኢንጂነር ለነበረው እሰያ አብርሃ በጓደኞቹ ሲታሰር ይፈታ ብለው ኢትዮጵያውያን ተሰልፈዋል። ዛሬ የሚጮሁት በዛን ጊዜ የት ነበሩ? እዚህ ጋር አንድ ነገር ልበል ለጨምርበት። የዛሬው ተረኞች ሁሉም ኬኛ ባዮች ከዚህ ትምህርት ወስደው በመፍት ጥያቄ ላይ ከሁሉም ኢትዮጵያዊ ጋር አብረው ያለ አግባቡ ሰው እንዳይገደል እንዳይታሰር እንዳይገረፍ በእኩልነት ላይ የተመሰረተች አገር መስርቶ ከመኖር የተሻለ እንደሌለ አውቀው ከህዝብ ጋር አብረው እንዲታገሉ ያስፈልጋቸዋል። አለበለዚያ እነሱም በተራቸው ነገር በተራ ይጮሃሉ ማለት ነው። ስለዚህ no justice somewhere no justice everywhere ነውና ሲሉ ደብዳቤያቸው ያደረሱልን አማቾ ደድገባ ከሃሚልተን ካናዳ ናቸው።
የዛሬውን የደብዳቤዎች አምድ ዝግጅታችንን የምናጠናቅቀው ተረፈ ደረጀ ከደብረ ብርሃን በላኩልን ደብዳቤ ይሆናል። ለፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ የሬዲዮ ፕሮግራም አዘጋጆች በቅድሚያ የከበረ ሰላምታዬን አቀርባለሁ። አረም ሲበዛ እህል ይጠፋል፣ ባንዳ ሲበዛ ዘረኛ ሲበዛ አገር ይጠፋል። ዘር ቆጠራ ለማንም ለምንም በዓለማችን ላይ ሲጠቀም አልታየም፣ አገር ሲያዳክም ህዝብን ሲከፋፈል እንጂ። ለዚህም ነው የአገራችን ዳር ድንበር እየተደፈረ የመጣው የዘር እና ዘረኝነት ህመም ነው የንጹሃን ህይወትን እየቀጠፈ ያለው፣ ሀብት ንብረት እያወደመ ያለው። በአገራችን የተንሰራፋው የዘር ቆጠራ ነው ኢትዮጵያን እያዳከመ የጎጥ ንግስና ምርጫችን ነው የሚሉት የዘመኑ ጎጠኞችና ዘረኞች ትንንሾቹን መንደሮችና ጎጦች ለመፍጠር ኢትዮጵያን ዘነጓት። ኢትዮጵያን ካዷት፣ ታሪኳንም ዘነጉት። በልጆቿ ውስጥ የሚንቀለቀለውን ኢትዮጵያዊ አብሮነትንና አንድነትን በአደባባይ ካዱት፣ ሸመጠጡት። ኢትዮጵያን ያሉ ሁሉ ጠላታችን ነው ብለው የተነሱ ዘረኞችና ጸረ ኢትዮጵያ ኃይሎች የቋያውን እሳት በየቦታው ለኮሱት፣ አቀጣጠሉት። በመተከል፣ በሶማሌ፣ በአርሲ፣ በባሌ፣ በሐረር፣ በአጣዬ፣ በትግራይ ዛሬ የእርስ በርስ እልቂቱና የዘር ፍጅቱ ማንንም አለየም። ወላጅናትን፣ አባትን፣ እህትን፣ ወንድምን፣ ሽማግሌዎችንና ሕፃናትን ሳይቀር ያለ ርኅራኄ ፈጅቷል። በዚህም የኢትዮጵያ ዘረኞች በእጅጉ ጨካኞችና አረመኔዎች መሆናቸውን በተግባር አሳይተውናል። ዛሬ በኢትዮጵያ ሀገራችን የምንመለከታቸውና የምንሰማቸው የሰቆቃ ድምጾች የሰውነት ባህሪና ህሊና ላለው ሁሉ አሳዛኝም አሳፋሪዎችም ናቸው። በቀላሉ ከህሊና የሚጠፋም የሚረሳም አይደለም። ዘረኞችና ጠባቦች በሀገራችን በቀላሉ የማይድን ለነቀርሳ በሽታ ከዳረጉን አመታትን አስቆጠርን። ወያኔ በስንት መከራ ሲወገድ ወር ተረኛነን ባዮች ቋንቋቸውንና ስማቸውን ቀይረው ዳግም ዘረኝነትን አንሰራፍተውብናል። የነዚህ ዘረኞችና ጋፋሪ መሪ የሆነው ኮሎኔል በደህንነቱና ተባባሪዎቹ አማካኝነት በተለቀቀ መረጃ አንድ ጊዜ ተገልሏል፣ ሌላ ጊዜ በጽኑ ታሟል እያሉ ሲያደናቁሩን ባጁ። ምንም ይሁን ምን ታዲያ ምን ይጠበስ አጭር ምላሽ ነው። ወደድንም ጠላንም ለኢትዮጵያ ሀገራችን ያንድ ዘረኛ ፈላጭ ቆራጭ አገዛዝ ፋይዳው ዜሮ የሚባል ከሆነ ከራረመ። ኮሎኔሉ ሞተ አልሞተ ወሬ የህዝብ ስሜትና ፍላጎት መለኪያ ተርሞሜትር ሊሆን አይችልም። ዘረኞችና ፋሽስቶች ስለሞቱ ስለሸሹ ወይም እያሉ የለንም ስላሉ ኢትዮጵያ ሀገራችንና ልጆቿ የሚቃጣባቸውን ጥቃት ሁሉ እንደመጣጡ የመመለስ ብቃቱም ችሎታውም የህዝብ እንጂ የግለሰቦች ወይም የጥቂት ቡድኖች ስራ አይደለም ሊሆንም አይችልም። መንግስቱ ወደ ዚምባብዌ ፈርጥቷል፣ ያውም ለዘረኞችና ጸረ ኢትዮጵያ ኃይሎች በሩን በርግዶ ከፈላቸው። ወግ ነው ሲዳሩ ማልቀስ እንዲሉ የመለስም ሞት ከኢትዮጵያ ህዝብ ተደብቆ ነበር። የዛሬው የኮሎኔሉ ሽር ጉድ መለኪያው ምንም ይሁን ምን የኢትዮጵያና ልጆቿ ህልውና በኮሎኔሉ መሞትና መኖር ላይ የተወሰነ ጉዳይ እንዳልሆነ ግን በድጋሚ መግለጽ እወዳለሁ። ኢትዮጵያና ልጆቿ ከአንድ ዘረኛ ኮሎኔል ሞት የበለጡ በርካታ ችግሮች ተጋፍጠውባታል። ምናልባትም የኮሎኔሉ ሞት ወይም መወገድ ከሀገራችን ቁልፍ መፍትሄዎች ውስጥ አንዱ ሊሆን እንደሚችል አልጠራጠርም። ኢትዮጵያ ለወርተረኞቹም ሆነ ለቀዳሚዎቹ የወያኔ ዘረኞች የምትጨነቅበት ወይም ከነሱ ይህን ቢያደርጉልኝ የሚል ምኞትም ፍላጎትም የላትም። ኢትዮጵያውያን ልጆቿም የዘረኞች ዘራፊዎች፣ ጨፍጫፊዎችና ጨካኞች ተግባር ከምንጊዜውም የበለጠ አንገሽግሿቸዋል። ኢትዮጵያ ሀገራችንም ሆነች የመከራው ሰለባ ልጆቿ ለባዕዳን እንጫናችሁ እንግዛችሁ ገዥም እንሹምላችሁ ባይ የባዕዳን ኃይላት ጋር ጉዳይ የላትም። የውስጥ ተላላኪና አገልጋዮቻቸው ከሆኑት ጠባቦች ዘረኞችና ጽንፈኞችም ከአብዛኛው ኢትዮጵያዊ ልብ ውስጥ መቀመጫ ቦታ የላቸውም፣ ሊኖራቸውም አይገባም። ያበራሽን ጠባሳ ያየ በእሳት አይጫወትም እንዲሉ ነውና የትግራይ ህዝብን የማይወክሉ የአድዋ ዘረኞች በአገርና በህዝብ ላይ ያደረሱት ግፍ በቃል። የዛሬዎቹ የኮሎኔሉ ወርተረኛ የኦሮሞ ጠባቦችና ዘረኞች መፈልፈያና መነሻ ከወደ ወለጋ የሚላኩ መሆናቸውን ከከሚሴ፣ ከአጣዬ፣ ከገብረ ጉራቻ፣ ከአዲስ አበባና ዙሪያዋ በተጨባጭ እያየ ነው ያለ እውነት ነው። በሌላ በኩል እነ ጃዋር ሃይማኖታዊ ጽንፈኞች መፈልፈያና መነሻዎቻቸውንም በተጨባጭ እያየነውና እየተመለከትነው ነው። ኢትዮጵያ ዛሬ ከመከላከያና የፖሊስ ኃይል አባላቶቿ ኢትዮጵያዊ ጀግንነት ኢትዮጵያን ከጥፋት የማዳን መስዋዕትነትን ትጠይቃለች። ከሀቀኛ ምሁሮቿ የኢትዮጵያዊ ኩራትና የዴሞክራሲ አስተምህሮን ትሻለች። ወጣቶቿ ከጥፋት ኃይሎች መጠቀሚያነት ራሳቸውን እንዲያቅቡ አበክራ ትጮኻለች። የኢትዮጵያ ተጨባጭ ሁኔታ ከቃላት ጨዋታ የዘለለ የተግባር መፍትሄን ግድ የሚልበት ደረጃ ላይ ደርሷል። ሕይወት መገበርን፣ ደም ማፍሰስን፣ አጥንት መከስከስን እንደ አባቶቻችንና አያቶቻችን መስጠትን ግድ የሚለን ጊዜ መጥቷል። ኢትዮጵያውያን ዛሬ ሁሉን አየነው፣ ሁሉንም ሰማነው። የአተር ገለባ ነው ማለት ከሚችልበት ደረጃ ላይ አልደረሰም ማለት አይቻልም። ዘረኞችንም ፋሽስቶችንም ባንዳዎችንም አንጃዎችንም ከሚገባቸው በላይ ገምግሟቸዋል፣ ተረድቷቸዋል። የኢትዮጵያ ህዝብ ዛሬ ልቡም ድጋፉም ሆነ አብሮነቱ ከጽንሱ ጀምሮ በኢትዮጵያ ልዕልና መከበር እንዲሁም ለዜጎች እኩልነትና ነጻነት በዴሞክራሲ ስርዓት እውን ይሆናል በሚል በጽናት የታገለውና እየታገለ ያለው ኢህአፓ ትክክለኛ አማራጩ ነው። ለዚህ ደግሞ ኢትዮጵያን ወደ ተሻለ ዴሞክራሲያዊ ስርዓት ማሸጋገር የሚቻለው ሁሉን አሳታፊ የሆነ የሽግግር መንግስት ሲመሰረት ብቻ ነው የሚለው ህዝባዊና አገራዊ ጥያቄውን እንደግፈው እንተባበረው ጥሪዬ ነው። ከተባበርን ጠላቶቻችንን ሁሉ እናቸንፋቸዋለን ሲሉ ተረፈ ደረጀ ከደብረ ብርሃን መልእክታቸውን አጠናቀዋል። እኛም ለዛሬ ያለንን የደብዳቤዎች አምድ ፕሮግራም በዚሁ እናጠናቅቃለን። ሳምንት አርብ ከሌሎች ከአድማጮች ከሚላኩልን ደብዳቤዎች ጋር እስከምንገናኝ መልካም ሳምንት።
አድማጮቻችን የዛሬ የደብዳቤዎች አምድ ፕሮግራማችን በዚሁ ይጠናቀቃል። ሳምንት አርብ እስከምንገናኝ ደህና ቆዩን። የዘረኛ መንጨካ ካላጋኖ ፖለቲካ አታቶሌ ቡቄ በሃማ ቱማ ወያኔ እነይ ሀፋን ከሱዳንና ሻቢያ ጋር ተጥቆና ገድሎ ለስልጣን ሲበቃም አገሮዳት ኃይሎች በየትኛውም አገር በሚመለከት ጉባኤ እንዳይገኙ ሲያግድ የራሱን ጦር የሽግግሩ ጦር ሲያደርግና በነሌንጮ ሲደገፍ ኤርትራን ሲያስገነጥል ትንፍሽ ብለው መቃወም የደፈሩት ፕሮፌሰር አስራት ብቻ እንደነበሩ ታሪክ መዝግቧል። ከየጎራው የጎጥ ድርጅቶችና ስብስብ ነንባዎች ፈልተው ወያኔን በክፍፍል ተልእኮውና በጸረ አማራ ጸረ ኢትዮጵያ ዘመቻው አጀቡት። ዛሬ ተቃዋሚ በሉን የሚሉት ያኔ ከወያኔ ጎን ሆነው ሲያረጠርጡም ታዝበናል። ማዳመጥ ያልቻለ ጆሮ ላይ የተኛ አይኑን ሆዱ ከቶ እውር ነኝ ያለማ በስቶ ተበራክቶ አገር ስለሞላ ጊዜው አመቸለት አገር ለሚያጠፋ በሚል በበኩላችን የተቸነው ከያኔው መሆኑ ይታወሳል። ምሁሩን ምነካው በሚያሰኝም ደረጃ ለወያኔ የክፍፍልና ዘረኛ ፖለቲካ ምሁሩ ሰለባ ሆነ። የትግራይ ምሁሮች በተለይ ተጠቃለው ወደ ወያኔ ገቡ ሊያሰኝም የሚችል ሁኔታ ተፈጥሮ እንደነበር የሚታወስ ነው። የትግራይን ህዝብ በተቀሉ ወያኔ ማለቱ በየፈርጁ ሲታይ ስህተት ነው ብለን ልንመክር የሞከርነውም ራሳችሁ ትግሬ ሐማሴንም ናችሁ የሚል ትችት ከመቀበል በቀር የፈየርነው የለም። የትግራይ ምሁሮችም በብዛት ወይነው የህዝብ ቅሬታ አተረፉ። የብሔር ድርጅቶች በተለይም ጸረ አማራና ግንጠላ የሚሉት ግባቸውን በወያኔ የሚያገኙ በስሏቸው በሰጡት ድጋፍም ወያኔ ጊዜ አግኝቶ ተጠናከረ። የኦነግ መሪዎች በለንደን ጉባኤ ወያኔን እንዳያጅቡ ብናማክራቸውም ጉዳዩ በወያኔ ሻቢያና ኮህን መካከል አልቆ ነበርና ሱዳን ተጭኖናል በሚል ለንደን ሄደው ለእንጮ ራሱ እንዳመነው የግድግዳ ዝም ሆነው ተመለሱ። አዲስ አበባው ጉባኤ ሲሰናዱም ኢዲሃቅ ኢሃፓ በጉባኤው እንዲገኙ ጠይቁ ቢባል ድምፅን ሳያሰሙ አንዱ መሪ እንደነገረኝ ከሆነ ወያኔና ሻቢያን ፈርተው ያው የበላይነቱን ለወያኔ ለግሰው ፋይዳ ቢስ ሚናቸውን ታቀፈው ብዙም ሳይፈጅ የመውጫ ቪዛ ተሰጥቷቸው በጊዜው የኤርትራ አምባሳደር በኃይሌ መርቆሪዮስ አቅራቢነት ሌንቾና ዲማነጎ መለስ ዜናዊን ተሰናብተው ወደ ስደት አቀኑ። ወያኔ ብዙ ሺህ ኦነጎችን አስሮ እያለ የተቃውሞ ማዕከል ሆኖ ታሪክ የጻፈው ዩኒቨርሲቲ ሁሉ በዘረኞች ተከፋፍሎ እርስ በርስ በጎሪጥ እየተያየ ተለያይቶና በድን ሆኖ ከረመ። በዘር ዝርዝሮናል፣ በክልል ሸንሽኖ በጎጥ በትኖናል፣ በቁም ሰንጥቆናል፣ ተሰንጥቀን አይተን ህብረት ተስኖናል። ጎጠኛው መርዞን እሱኑ መስለናል፣ መስፋቱ አቅቶን ጭራሹን ጠበናል። ለዚህ ጆሮ የሰጡ ባለመኖራቸው እስከ ቅርብ ጊዜ ድረስ ወያኔ ከፋፍሎና በድን አድርጎ ጨፍሮብናል፣ ደም አስተፍቶ ገዝቶናል። ይህ የማንክደው ሐቅ ነው። ኢአግ ብለን በሱዳን በኩል ትጥቅ ከተገል ስንጀምር ትጥቅ ተገል ይጀመር እንጂ ቤታችንን ሸጠን እንረዳለን ያሉት ሁሉም መረጃ የለም ብለው ተሰወሩ። ትግል አፍራሾች ደግሞ ትግሉ የኛ ነው ብለው ማደናገርን ጀመሩ። ዛሬም የህዝብ ትግል የኛ ማለቱ ወልፋቸው አለ የሚያሳዝነው ዛሬም በከሸፈ ቅሸታቸው እየቀጠሉ ከፈፍልን የሚሰብኩ አሶሳ በደኑን ቀፍቃፊዎች መኖራቸው ነው ከህዝብ ቁጥር አንፃር አማራና ኦሮሞ ብዙ ናቸው ይባላል ከዚህም ከዚያም ተደባልቀው የተወለዱ ዜጎችን ቁጥር የሚናገር ጠፍቷል ኢትዮጵያ የሚለውን ማጥፋት ስለሆነ የወያኔ ተልእኮ ኢትዮጵያዊነትን የሚሰጠው ትርጉም ጎጠና ብሔር ነው የድብልቆች ኢትዮጵያውያን ቀን መቼ መጣ ይሆን በይፋ ደምቢዶሎ እናቴ አባቴ ከሸዋ አኩቴ ከወሎ አያቴ ከአድዋ ነፍሴ ኢትዮጵያ ሆነች ቅርጫ መሆን ትታ ተጣብታ ተመለስ ከነልኝ ጮለታ ባልነው መንፈስ ማለት ነው ህብረ ብሔር ይዘታችን ጸጋችን መሆኑን ወያኔ ክዶ ሊያሳምነን የጣረው ሙሉ በሙሉ ውድቅ ነበር ማለት አንችልም ወያኔ የከፈፍል ፖለቲካው ከሽፎ ህዝብ እያበረና እያመጠበት ሲመጣ ከዚህ ከዚያ ከትቢያው ከጭቃው ቆሻሻዎችን ሰብስቦ ማስተማራቱ ደግሞ ሚስጥር አይደለም የሚደንቀው በሬ ወለደ ብቻ ሳይሆን ወልዶም ወተሰጠ የሚሉ ቅጥረኞቹን ማስተማራቱ ነው ቀደም ጽፌ እንደነበረው ኢህአፓ ለህዝብ መብት ቆርጦ ሲታገልና ሲያታግል የብሔር ነን ያሉት ቡድኖች ደርግ መጣልን ብለው ደርግንም ወያኔ መጣልን ብለው ወያኔንም ደግፈዋል ስለዚህ ድርጅቱን ለመተቸት የሞራል ብቃት ከቶም የላቸውም እነ አቦ ገሌ በየፊናቸው የቀሽብር አራማጆች መሆናቸውን የምናውቀው ነው ደርግ ወጣቱን የጎንደርን ወጣት ለምሳሌ ሲጨፈጭፍ ከመላኩ ተፈራ ጎን ቆሞ በወንጀል ሲካፈል የነበር ዛሬ የሆነ አማራ ቡድን መሪ ነኝ ብሎ ኢህአፓን በጸረ አማራነት ሊከስ ደጋግሞ ሞክሯል የደርግ ታዛዥ ሆነው ያገለገሉትም ስደት ለወሬ ያመቻል ነውና ሳያፍሩ ሁሉን ክደው ለህዝብም ስንቆም ድርጅቱ ግን ኢትዮጵያን ሊጎዳ ተነሳ ሲሉም ሰምተናል ክርክራቸው ያው ሐሰትን መሰረት ያደረገ ሲሆን አዲስነት ደግሞ ባዳ ሆኖበት ደርጎ ያለውን ወያኔ የደገመውን መድገም እጣ ክፍላቸው ሆኗል ኤርትራን አስገነጠለ የብሔር ጥያቄ ያነሳው እሱ ነው ዚያድ ባሬን ደገፈ ወዘተ ብሎ ያኔ አገር ጀግና ወሬ መፍተል ሳይሆን ላመነበት ሕይወቱን የሰጠውን ዋለልኝ መኮንንን እና እሱን የመሰሉትን ማውገዙን ቀጥለውበታል ታሪክ አበላሾቹ ጭንቀታቸው የኢህአፓ ሰማዕት ያሳዩትን ቆራጥነት ዛሬ ማሳየት ተስኗቸው ስለሚጋለጡ ነው የድርጅት ሚስጥርን ላለማውጣት መርዝ ውጠው ከፎቅ ተወርውረው ግብረ ስየልን ችለው ሌሎችን ለማዳን ሲሉ ተሰውተው ምሳሌ የሚሆኑ ዛሬ ተፈልገው በስፋት የሚገኙ አልሆኑም ያኔ ጀግኖቹ ታሪክ ጽፈው ሲያልፉ ዛሬ ተቺዎቻቸው በአገር ሁሉ ብዞር ዝምታው ጮኸብኝ ሁሉ አንገት ደፍቶ ሁሉ አቆዝሞብኝ የሚያሰኙ ነበሩ አሊያም ደግሞ ተስፋን ለመቃብር መዳረግ ተለምዶ የፀሐይ ብርሃን ሳይሆን ጨለማ ተመርጦ ለዓላማ መቆምም ከጅል አስፈርጆ ይመረት ገባልን ሬት ከንቀፎ የኢህአፓ ጠላቶች የበረከቱት ከላይ እንዳስቀመጥ ነው የወያኔ ቀጥረኞችና ወንጀለኞች ስለተነሱበት ብቻ ሳይሆን አቋሙም ጠላትን ስላበረከተበት ነው ለምሳሌ ኢትዮጵያ ብሎ በመጽናቱ ለአንድነት በመቆሙ ለጨቋኝ ድለላ ተገዢ አለመሆኑ ሁሌም ጥቃትን አምጥቶበታል ኢትዮጵያን አሳልፎ ቢሰጥ ገዢዎችም ሆኑ የውጭ የኢትዮጵያ ጠላቶች ወዳጅ ብለው ይደግፉት ነበር ደጋግመን ያልነው ነው ኢህአፓ ሆነን ስንታገል ስለ ጨቋኝ አገዛዞች ስለ ቃላት ድርደራና አሳሳሽ ፕሮፓጋንዳ ብዙ ትምህርት ቀስመናል በስደት ትንሽ ዓመታት የነበርንበት አልጄሪያ የሚባል አገር ራሱን ሶሻሊስት ብሎ ያቀረበ ዘረኛ በመፈንቅለ መንግስት የመጣ የወታደር አገዛዝ ነበር ይህን ግን ከጋዜጦቹና ከመሪዎቹ ዲስኩር ማወቅ የሚቻል አልነበረም አስከፊ የሴቶች ጭቆና ሰፍኖ በማርች 8 የዓለም ሴቶች ቀን አልጀርስ ከተማ ስለ ሴቶች ነጻነትና እኩልነት በሚያቀርቡ የግራ መፈክሮች አሸብርቃ ትገኝ ነበር ከሩቅ ስትታይና አልጄሪያ ሲኖርባት ሰማይና መሬት የተቃረነች አገር ነበረች። የኬንያ የቀድሞ መሪ አፋውተቶ ግቦ ስጡኝ ባይ እንደነበረው ሁሉ ባልጀርስ ስደት የማውቀው የደቡብ አፍሪካ መሪ የነበረው ጃኮብ ዙማ ከመውረዱ በፊት ያሳየው ጠባይ ለኔ አዲስ አልነበረም። ደርግ ወደ አምባገነንነት ማምራቱ ብዙም ሚስጥር ስላልነበር በጊዜያዊ ህዝባዊ መንግስት ይተካፈልን ፕሮፌሰር መስፍን ግን ለሲቪል ስልጣን እንዳፍለቁ ብለው ይመክሯቸው ነበር። ወያኔም ዴሞክራሲ ስላለ የምናውቀው እባብ እርግብ ሊወልድ ነው ብለን ራሳችንንም ህዝብንም አላሞኛንም። ሳይጠነክር ጊዜ ሳይገዛ እንምታው ነበር ያልነው። ዛሬ የወያኔ የረጅም ጊዜ ተለጣፊ ድንገት የለውጥ ሐዋርያ ሆነን መቀበል ማመን ቢያዳግተን ልንወቀስ አይገባም። በትግሉ ወቅትማ በበኩሌ ላገኛቸው የቻልኳቸው የአገር መሪዎችም ከሩቁ በጋዜጣ የሚባልላቸው ጋር ግንኙነታቸው ተፈልጎም የሚገኝ ሳይሆን ራሳቸውን ለትዝብት የሚዳርጉ ነበሩ። የቻይናን ብሔረተኛነት ያወቅነው ገና ከነሱ ጋር ግንኙነት ሲኖረን ነው። በዚህ መልክ አቅርቤውም ነበር። ቻይናም ሄጄ ነበር የክብር እንግዳ፣ ቀድሞን አገኘሁት ያ የኛ በሽታ፣ ሁሉን ሰው በክሎ መሆን ብሔርተኛ። ጭፍን የማኦ ቻይና አምላኪ የነበሩት አሜሪካ የነበሩ አባሎቻችን ሊያወግዙኝ ድርጅቱንም ቀጥለው ሊኮንኑ ብዙ ጊዜም አልጠበቁም። የሰሜን ኮሪያ መሪዎች አሰቃቂ ተክለ ሰውነትማ መሳቂያችን ነበር። የፖለቲከኞችን ዲስኩር የማመን ልምድ የለኝም። በሕግ ፋክልቲ ወይም ትምህርት ቤት ስማር አሜሪካኖቹ የአጼው ሕገ መንግሥት እንዴት ዴሞክራሲያዊ እንደሆነ ሊሸነግሉን ይሞክሩ ነበር። በተጨባጭ መብት ተነፍጎና ተሰጠ የተባለውን መብት በሕጉ መሠረት በሚል አጉል ማሰሪያ ተሸብቦ የተጻፈና የሚነገርን በጨፍኑ መቀበል ንቃት አልባ መሆን እንጂ የዛሬ የፖለቲካ አሌሌዎች እንደሚሉት መሰልጠን ማወቅ አይደለም። አንድ ወያኔ ተነስቶ ኢትዮጵያ ስላለ እውነትም ለአገራችን ቆመ እንድንል ከኔም ከያባዎችም መጠበቅ የለበትም። በተግባር መፈተን ታሪኩን መመርመር የግድ ነው። አፉ ቅቤ ልቡ ጩቤ የተባለው ሁሌም ማስታወስ ተገቢ ነው። ከዚህ ተጨማሪ ደግሞ ባለኝ የትግል ተመክሮ ብዙ ሰው ከስህተቱ ይማራል፣ ለደግ ይለወጣል ብሎ ማመኑ ይከብደኛል። በተጨባጭ በብዛት ስላላየሁም ይሆናል። በውጊያ ማርከን የለቀቅናቸው ወታደሮች ተመልሰው ሊወጉን ሲመጡ ታዝበናል። ምክንያቱ የሆድ የደሞዝ ሊሆንም ይችላል። የጎዱንን በሂስ እናስተካክላለን ብለን ብተና ያካሄዱብንን ይቅር ብለን እንደገና በድርጅት ስናስገባቸውም እኔና የተወሰንን አይገቡም ብንልም ብዙሃኑ ይግቡ ስላሉ ውለው አድረው አንጃነትን አቀንቀነው ሊጎዱን ከመነፋት አልፈው ይኸው በአሁኑ ጊዜ ወያኔን ደግፈው እቀፈን በወንድ ልጅ አምላክ እያሉ ወያኔን በመማጠን ላይ ናቸው። ሰውን ማመን በቀላሉ የሚሆን ካለመሆኑ ሌላ 27 ዓመት በላይ ወያኔ የሆኑትንማ በአንድ ቀን አስመሳይ ዲስኩር የደማ ልባችንን ልንሰጣቸው መጠበቅ የለበትም። ይሁን እንበል፣ ተሳስተናል እንበል፣ ሰውየው ከልቡም ከወያኔ ርቆና ተቃርኖ ለውጥ ይፈልጋል እንበል። የህዝብ አመጽ መቀጠሉ ሊጎዳው ሳይሆን ሊጠቅመው የሚችል ነው ማለት እንችላለን። በወያኔዊ ኮረኮንች ከመጓዝ በሌላ መንገድ መጓዝ፣ የወርቅ ዜጋን ፖለቲካ መተውና የህዝብን ፈቃድና ይሁንታ መሻት ይገባዋል ልንል እንችላለን። ጉዳዩ ግን ስለተሾመው ሳይሆን አሁንም ስለ ሸዋሚዎቹ፣ ስለ ወያኔ፣ ስለ እነሱ ቀጣይ ጸረ ህዝብ ጸረ ኢትዮጵያ መሆን ስልጣኑን ጠቅሎ መያዝ ነው። ከማንም በላይ የያዝነው አቋም የተሳሳተ ሆኖ በአገራችን ዴሞክራሲ ሰፍኖ እንዲገኝ የምንመኝ ነን። በስደት ያለነውም ወደ ዴሞክራሲያዊ ኢትዮጵያ ሀቀኛ ምስረታ ተካፋይ ለመሆን ማንም የሚቀድመን ባልኖረ ነበር። በህልም የተጠጣ ያ የድሃ ቅቤ አራሰኝ ያለ ሰው አጣሁኝ ፈልጌ ሆኖብን እንጂ ተጨባጭ ሁኔታ